PowerPoint ለማሳየት ነበር የፈለኩት ነገር ግን እንዴት እንደማረግ እስኪ አንድ ዘዴ ምናልባት ለሞክር አንድ ጊዜ ትንሽ በትታገሱኝ እንት ላይ ፕሮክሌም ላይ ላርገውና ከዛ እንትን ዳውንሎድ እንድታረጉ ታረጋለሁ አንድ ቀልደኛ ሰው ይያለው አሎ ይያለም የሱን ድምጽ አስተውሰኝ ድራማ የሰራ ሰው ነው እግዚአብሔር ይመስገን proclaim keyboard ራስ አልሰራም ብሏል እግዚአብሔር እንግዲህ እንደዚሁ እንዳስተምር ነው የፈለገው ይመስለኛል ዋው በቃ እንደዚሁ እንማራለን የእግዚአብሔር ስም የተባረከ ይሁን ተነስተን አንድ መጽሐፍ ቅዱስ ክፍል ከመጽሐፈ ሚልክያስ ላይ አብረን እናያለን። ሚልክያስ ምዕራፍ 1 ላይ ሚልክያስ የመጨረሻው ነቢይ ይመስላል። እግዚአብሔር ለእስራኤል ሕዝብ የተናገረውን ትንቢት ነው በዛ ላይ የምናየው። ሚልክያስ ምዕራፍ 1 ላይ ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ። በሚልክያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው፣ ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድኸን ብላችኋል። ኤሳው ያዕቆብ ወንድም አልነበረምን ይላል እግዚአብሔር፣ ያዕቆብንም ወደድኩ ኤሳውን ጠላሁ። ተራሮቹንም በረሃ አደረግኳቸው፣ ርስቱንም ለምድረ በዳ ቀበሮች አሳልፌ ሰጧቸው። ኤዶሚያስ እኛ ፈርሰናል ነገር ግን የፈረሰውን መልሰን እንሰራለን ቢል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነርሱ ይሰራሉ እኔ ግን አፈርሳለሁ። በሰዎችም ዘንድ የበደል ዳርቻና እግዚአብሔር ለዘላለም የተቆጣው ሕዝብ ይባላል። ዓይኖቻችሁም ያሉ እናንተም እግዚአብሔር ከእስራኤል ዳርቻ ወዲያ ታላቂውን ትላላችሁ ይልና ዛሬ ማካፍለውን ነገር ለመነጋገር ምክንያት የሚሆነኝን ሐሳብ እናያለን። እናንተም ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። እናንተም ስምህን ያቃለል ነው በምንድን ነው ብላችኋል። በመሰዊያዬ ላይ እርኩስ እንጀራ ታቀርባላችሁ። እናንተም ያረከስን በምንድን ነው ብላችኋል። የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው። እውር መስዋዕትንም ስታቀርቡ ይህ ክፉ አይደለምን? አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃህ አቅርብ፣ በእውኑ ባንተ ደስ ይለዋልን ወይስ ፊትህን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ። ይህ ከእጃችሁ የተሰጠ ሲሆን ከቶ ፊታችሁን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። በመሠዊያዬ ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ? በእናንተ ደስ አይለኝም፣ ቁርባንንም ከእጃችሁ አልቀበልም ይላል የሰራዊት ጌታ እግዚአብሔር ይላል። በሙሉ ማንበብ ይቻላል፣ ነገር ግን በዚህ ቦታ ላይ እግዚአብሔር ለእስራኤላውያኖች እንደ አባትም እንደ ጌታም ሆኖ ክብርን እንዴት እንዳላገኘ፣ በጌትነቱም በአባትነቱም እንዴት እንዳልተከበረ ይነግራቸዋል። ሉል እግዚአብሔር እጅግ አርገና መሰግነሃለን። የሰማዩ አባታችን ብለን ወደ አንተ ስንጸልይ አባትነትን ስናስብ የአባትነትን ክብር እንድናስብ እርዳን። እግዚአብሔር አምላካችን ሆይ ጌታችን አምላካችን ይያን ወዳንተ ስንመጣ የጌትነትህን ማዕረግና ክብር እንድናስብ እርዳን። እግዚአብሔር ሆይ በቤትህ የሚቀርበው መስዋዕትም ሆነ ጌታ ሆይ ሰዎች ወዳንተ መጥተው የሚያደርጉት ነገር ሁሉ ጌታ ሆይ ለአባትነትህ ክብር ለጌትነትህ ጌታ ሆይ የሚበቃ መሆን እንዳለበት እግዚአብሔር ሆይ እናያለን። አቤቱ እኛም ይህን እንድናስተውል እርዳን። ጸሎትን በልማድ ከመጸለይ ዝም ብሎ ጌታ ሆይ ልብና አይምሮ ባልተሰበሰበበት ሁኔታ ጌታ ሆይ በጸሎት አገልግሎት በጸሎት ህይወት እንደተያዘን እንዳይመስለን እግዚአብሔር አምላክ ሆይ ልቦናን ስጠን፣ ማስተዋልን ስጠን። አንተ ማንነትህን እያየን በክብርህና በታላቅነትህ ጌታ ሆይ ባለስልጣን ፊት ከመቅረብ እግዚአብሔር ፊት መቅረብ ያስፈራል። ምንም አባት ብትሆን ጌታችን ነህ፣ ጌታ ሆይ አምላካችን ነህ። ይህንን እንድናስብ እንድናስተውል እርዳን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። የሚገርም ነገር ነው። እዚህ እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ በእግዚአብሔር ቃል ውስጥ ስንመለከት እስራኤላውያኖችን እግዚአብሔር እየወቀሰ ሲናገራቸው እንመለከታለን። እና ካህናቶቹ አገልግሎታቸውን ይሰጣሉ፣ ህዝቡ መስዋዕቱን ይዞ ይቀርባል። እና እግዚአብሔር ግን በቤቱ የሚቀርበውን ህዝቡም የሚያደርገውን ነገር እንዳልተቀበለ ነው የሚነግራቸው። እና ስሙን ያቃለሉ የሃይማኖት ስርዓትን ይፈጽማሉ። እና በእግዚአብሔር መሠዊያ ላይ መስዋዕት ይዘው ያመጣሉ። ነገር ግን እግዚአብሔር የማይቀበለው እግዚአብሔር የማይፈልገው እንደሆነ ይናገራል። እንደውም ምን ይላቸዋል? እናንተ መስዋዕት ለማቅረብ ስትመጡ የቤተ መቅደሱን ደጅ የሚዘጋልኝ ሰው ምን ነው በተገኘ እንዳትገቡ እስከ ማለት ድረስ እግዚአብሔር ሲናገር እናያለን። እስራኤላውያኖች እግዚአብሔር በተለየ መንገድ የቀረባቸው ህዝቦች ናቸው። ከግብፅ ምድር ነፃ ካወጣቸው በኋላ ጌታ አምላክ በመካከላችሁ አድር ዘንድ ቤተ መቅደስ ማደሪያ ስሩልኝ ብሎ የጠየቃቸው ህዝቦች ናቸው። እና በዚያም በጠየቃቸው መሰረት እስራኤላውያኖች ያንን ቤተ መቅደስ ለመስራት ጌጣቸውን ሁሉ አውልቀው እግዚአብሔር የሚመለክበትን እግዚአብሔር አድርበታለሁ የሚለውን ቤት እንዲሰሩ ያዘዛቸው ህዝቦች ናቸው። እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ ሁኔታ ውስጥ ስንመለከት ይቅርታ አድርጉልኝ፣ ይሄ ነገር ሌላ ኮምፒውተር መጠቀም አለብኝ። ፒዲኤፉን አንድ ፓወርፖይንት ብቻ ዱፕሊኬት ነው ያደረገው እና ፍሪዝ አድርጓል። እግዚአብሔር ይመስገን። የእግዚአብሔር ስም የተባረከ ይሁን። ይህ በጣም ብዙ ጊዜ ወስጄ የሰራሁት ስለሆነ ባይዘወይ ቤተ መቅደሱን በሚመለከት በዩቲዩብ ላይ በቪዲዮ ፓወርፖይንት ላይ ቤዝድ የሆነ እንደ ስላይድ ሾ ትምህርት ለማዘጋጀት እያሰብኩ ነው። እግዚአብሔር እንዲረዳኝ ጸልዩልኝ። እግዚአብሔር ይመስገን። እንግዲህ እግዚአብሔር በእነዚህ በእስራኤላውያኖች መካከል ማደሪያ እንዲሰራለት የጠየቀው ቦታ የምን ቦታ እንዲሆን እንደፈለገ በአንደኛ ነገሥት ምዕራፍ 8 ከቁጥር 41 ጀምሮ ስንመለከት ማየት እንችላለን። ከ41 እስከ 50 ብንመለከት እንደዚህ የሚል ቃል አለ። ሕዝብህ ጠላታቸው ለመውጋት አንተ ወደምትልካቸው ወደ የትኛውም ቦታ ለጦርነት በሚወጡበት ጊዜ አንተ ወደ መረጥሃት ከተማና እኔ ለስምህ ወደ ሰራሁት ቤተ መቅደስ ፊታቸውን መልሰው ለእግዚአብሔር ቢጸልዩ ጸሎትና ልመናቸውን በሰማይ ሆነ ስማ እርዳቸውም ይላል። ማን ነው ይህን የሚጸልየው? ንጉሥ ሰለሞን ነው። መቼ ነው የጸለየው? ለእግዚአብሔር ያሰራውን ቤተ መቅደስ ምን ባደረገበት ጊዜ? ባስመረቀበት ጊዜ። ከዛ በመቀጠል ምን ይላል? መቼም ኃጢአት የማይሰራ የለምና ህዝብህ በአንተ ላይ ኃጢአት ቢሰሩ አንተም ተቆጥተህ ሩቅ ወይም ቅርብ ወደ ሆነው ምድሩ ማርኮ ለሚወስደው ጠላት አሳልፈ ብትሰጣቸው ተማርከው በሚኖሩባት አገር ሳሉ ልባቸው ቢመለስ በተማረኩበት ምድር ሆነው ንስሐ ቢገቡና ኃጢአት ሰርተናል በድለናል ክፉ ድርጊትን ፈጽመናል ብለው ቢለምኑህ እንዲሁም ማርከው በወሰዷቸው ጣላቶች ምድር ሳሉ በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸው ወደ ሰጣት ወደዚች ምድር ወደ መረጥካትም ወደዚች ከተማና እኔም ለስም ወደ ሰራሁት ቤተ መቅደስ ፊታቸውን መልሰው ቢጸልዩ ከማደሪያ ከሰማይ ሆነ ጸሎታቸውን ስማ ልመናቸውንም ተቀበል እርዳቸውም ይላል። እንዴት ደስ የሚል ጸሎት ነው። እግዚአብሔር የተመሰገነ ይሁን። ንጉስ ዳዊት ንጉስ ሰለሞን እንደዚህ ባለ መንገድ እግዚአብሔር እንዲለመን እግዚአብሔር የሚለመንበት ቦታ ምንም በአካል እንኳን ባይገኙም በመርኮ ወይም በተለያየ ምክንያት ወደ ሌላ ሀገርም እንኳን ቢሄዱ ወደ እግዚአብሔር ማደሪያ ፊታቸው መልሰው እንዲጸልዩ ቢሆኑ የእግዚአብሔር ጸሎታቸውን እንዲሰማ እግዚአብሔር ጸሎታቸውን ሰምቶ እንዲመልስላቸው ይሄንን እንዲያይላቸው ንጉስ ሰለሞን ይለምናል እግዚአብሔርን። እግዚአብሔር የተመሰገነ ይሁን። በመጽሐፍ ቅዱስ ውስጥ እግዚአብሔር ያሰራው ቤተ መቅደስ በብሉይ ኪዳን ውስጥ የነበረው ቤተ መቅደስ የእግዚአብሔር ማደሪያ ቤት ብቻ ሳይሆን ቤቴ ጸሎት ቤት ይባላል ተብሎ እንዳለ ንጉስ ሰለሞንም እንዳለ እንደለመነ እግዚአብሔርን ያ ቦታ የጸሎት ቤት ነው። ጌታ ኢየሱስ ክርስቶስ በማርቆስ 11:17 ላይ ስንመለከት ሲያስተምራቸው የተናገረው ቤቴ ለሕዝቦች ሁሉ የጸሎት ቤት ይባላል ተብሎ አልተጻፈምን? እናንተ ግን የሌቦች ዋሻ አደረጋችሁት አላቸው ይላል። ስለዚህ እግዚአብሔር የሚያድርበት ያ ቦታ ሰዎች ከእግዚአብሔር ጋር መጥተው የሚነጋገሩበት ቦታ ነው። ሰዎች ከእግዚአብሔር ጋር የሚወያዩበት ቦታ ነው። እግዚአብሔርን የሚያመልኩበት ሸክማቸውን ችግራቸውን ለእግዚአብሔር የሚያቀርቡበት ንስሐ የሚገቡበት ምህረት የሚቀበሉበት ከእግዚአብሔር ዘንድ ስዕለታቸውን የሚፈጽሙበት እግዚአብሔር ስዕለታቸውን እንዲሰማ የሚያደርጉበት ቦታ ነው። ስለዚህ የእግዚአብሔር ቤት የጸሎት ቤት ይባላል የሚለው ነገር ብዙ ትልቅ ምስጢር እንደሆነ ትልቅ መንፈሳዊ ነገር እንደሆነ መመልከት አለብን። ይሁን እንጂ የጸሎት ቤት ራሱን የቻለ ስርዓት አለው። ይህን ስርዓት ባለመጠበቃቸው ብዙ እስራኤላውያኖች በእግዚአብሔር ፊት ትልቅ ጥፋት እንዳጠፉ ይታወቃል። ስለዚህ እግዚአብሔር በማደሪያ ቤቱ ያሉትን ስርዓቶች ለጸሎት ህይወት ይረዳናል። ጸሎትን ለመመልከት የሚያግዙንን አንዳንድ ነገሮችን እንመለከታለን። በፓወርፖይንት ላሳያቸው የፈለግኩት ይህንን ነበር። ኔክስት ዊክ እግዚአብሔር አምላክ ፈቃዱ ቢሆን በመከለስ መልክ ይህንን አብረን እናያለን። ቤተ መቅደሱን በአይነ ህሊናችሁ ብትመለከቱ ሶስት ሜጀር የሆኑ ክፍፍሎች አሉት። እና የመጀመሪያው ቤተ መቅደስ ሰለሞን ለእግዚአብሔር ማደሪያ ትልቅ ቤተ መቅደስ ከመስራቱ በፊት የነበረው ቤተ መቅደስ ዙሪያውን በመጋረጃ አጥር የታጠረ ቤተ መቅደስ ነው። እና መሃሉ የእግዚአብሔር ማደሪያ የሆነው ቅድስተ ቅዱሳንና ቅዱስ ስፍራ የሚባለው አለበት። በመጋረጃው ዙሪያው የታጠረው ግቢ አይሁዳዊ የሆኑ የተገረዙ የኪዳን ህዝቦች የሚገቡበት ግቢ ነው። ማንም ሰው ዛ ሊገባ አይችልም እስራኤላዊ ያልሆነ። በዚያ በግቢ ውስጥ ራሱን የቻለ ስርዓት አለ። ገና ሲገባ መሰዊያ አለ። ከመሰዊያው ቀጥሎ ደግሞ ካህናቶቹ እጃቸውን እግራቸውን የሚታጠቡበት፣ ካህናቶቹ ለክህነት አገልግሎት ሲሾሙ ሰውነታቸውን ሁሉ የሚታጠቡበት የመታጠቢያው ሰን አለ። ሰን ማለት ከናስ የተሰራ ነው እና የውሃ ቁሬ ነው እና ያ ውሃ አለ እዛ ውሃ ላይ በዛ በውሃ ካህናቶቹ ወደ ቤተ መቅደስ ውስጥ ገብተው በተራቸው ሲያገለግሉ ሳይታጠቡ አይገቡ። ወደ መሰዊያው ላይ መስዋዕት ከማቅረባቸው በፊት ታጥበው ነው መሰዊያው ላይ መስዋዕታቸውን የሚያቀርቡት። የክህነት አገልግሎታቸውን በምንም አይነት መንጻት በላያቸው ላይ ሳካሄዱ ሊያደርጉት ፈጽሞ አይችሉም። ስለዚህ የመታጠቢያው ሰን የሚያመለክታቸው ነገሮች አሉት ማለት ነው። ወደ እግዚአብሔር ማደሪያ የሚገቡ በእግዚአብሔር በማደሪያው ቤት የሚገቡ ሰዎች ይሄንን ቀደም ተከተል በአይነ ህሊናቸው መመልከት አለባቸው። ስለዚህ በውጪ መሰውያ አለ ያት ለሃጢያት ስሬት ለሃጢያት ይቅርታ የሚቀርብ መሰውያ አለ ሰዎች ሃጢያት የሰሩ ካህናቶቹም ለራሳቸው ሃጢያት እጃቸውን በእንስሳ ላይ የጫኑ እንስሳው ይታረዳል እና በዛ በእንስሳው መስዋዕት ሃጢያታቸው ይሰረያል እና ከዛ ካህናቶቹ ወደ ቤተ መቅደስ ውስጥ ወደ ቅዱሱ ስፍራ ገብተው ሲያገለግሉ ታጥበው እጃቸውን እግራቸውን ታጥበው ይገባሉ ወደ ቅዱሱ ስፍራ ሲገባ ቅዱሱ ስፍራ በመጋረጃ በድንኳን የተሰራ ነው እና ከአደባባዩ ወደዛ የሚገቡት ካህናት የሆኑ ብቻ ናቸው የሚያገለግሉበት ተራ አላቸው ስለዚህ በመጀመሪያው ቅዱስ ስፍራ ውስጥ ያሉ ነገሮች አሉ የመጀመሪያው ሰባት መቅረዝ መብራቶች አሉ የደሞ ገጸ ህብስት ደግሞ የመታያ ህብስት ጠረጴዛ አለ ዳቦ የሚቀመጥበት ከዛ ቀጥሎ ከዚህ ከመብራቱና ከህብስቱ ጠረጴዛ ቀጥሎ ወደ ቅድስተ ቅዱሳኑ መግቢያ ላይ ነው እጣን የጣን መሰዊያ አለ የጣኑ መሰዊያ ወደ ቅድስተ ቅዱሳኑ መግቢያ በራፉ ላይ ያለው ጸሎትን ያሳያል መብራቱ የእግዚአብሔርን ቃል ያሳያል እግዚአብሔር የተመሰገነ ይሁን ህብስቱ የእግዚአብሔርን ባርኮት ሊያመለክት ይችላል ብዙ ትርጉሞች ሰዎች ይሰጡታል ስለ ጸሎት ስለሆነ ምንማረው ያ እጣኑ የጸሎት ምሳሌ የሆነው እጣኑ የት እንዳለ በአይነ ህሊናችን ማወቅ አለብን እግዚአብሔር በክብሩ በሚገለጥበት ቅድስተ ቅዱሳኑ ደጃፍ ጋር ነው ያለው ደጃፉ ጋር ቅድስተ ቅዱሳኑ ማለት ማንም ካህን እዛ አይገባም እግዚአብሔር በክብሩ የሚገለጥበት ቦታ ነው በአመት አንድ ጊዜ ብቻ የእስራኤል ሊቀ ካህን ለራሱም ለህዝቡም ኃጢአት መስዋዕት አቀርቦ ይገባል ሲገባ ፍለፊቱ በር የለውም መጋረጃው ግጥም ብሎ የተዘጋ ነው የሚገባው በጥግ በኩል በጎን በኩል ነው የሚገባው አያችሁት መጋረጃው እንደዚህ እንዳለ በጥግ በኩል እንዲያርጎ ነው የሚገባው እንደዚህ በሩ አይከፈትም ክፍት ሆኖ ክራክ የለም ማንም ማየት አይችልም በዚያ ውስጥ መብራት የለም እዛ ውስጥ ያለው የሚያበራው ክብር የማን ክብር ነው የእግዚአብሔር ክብር ነው ክብር ለእግዚአብሔር ይሁን እና እስራኤላውያኖች ያ እጣኑ ሁልጊዜ በዛ ቦታ ላይ መቼ እንደማድረግ እንዳለባቸው መቼንትን ማቅረብ እንዳለባቸው ለሁሉ ስርዓት አለው ከነዚህ ነገሮች የምንማራቸው ነገሮች በጣም ብዙ ትምህርት በህይወታችን ያሳየናል እግዚአብሔር የተመሰገነ ይሁን ሰዎች ወደ እግዚአብሔር ቤት ሲመጡ እግዚአብሔርን ለማምለክ ስንመጣ እግዚአብሔርን ስናገለግል እነዚህ ነገሮች ትምህርት ሊሰጡን ለትምህርታችን የተጻፈ ስለሆነ ምንም እንኳን አዲስ ኪዳን ውስጥ ብንሆን ብሉይ ኪዳን ጥላ ነው ብለን ብንል ከዚያ የምንማረው ትምህርት አለ የዕብራውያን መጽሐፍ ይሄንን ያስተምረናል የእግዚአብሔር ስም የተባረከ ይሁን እኔና እናንተ ያለንበት ኪዳን ውድ ወገኖቼ ሲታይ በጣም የተለየ ኪዳን ነው። እግዚአብሔር በእስራኤል እንደ ለእስራኤላውያኖች ማደሪያ ስሩልኝ እንዳለ በአዲስ ኪዳን ለሐዋርያቶች ማደሪያ ስሩልኝ አላላቸው። ማደሪያ ያደረገው ማን ነው? ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር እኛን ማደሪያዎቹ አድርጎናል። ይሄ በጣም እጅግ የከበረ ትልቅ ነገር ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ጌታ ኢየሱስ ክርስቶስን አንድ ሰው ሲያመን በዚያ ሰው ህይወት ውስጥ መንፈስ ቅዱስ መያዣ ሆኖ ይሰጠዋል። የእግዚአብሔር መንፈስ በዛ ሰው ውስጥ ያድራል። ይሁን እንጂ በጣም ትልቅ የሆነ ነገር መረዳት ያለብን ክርስቲያኖች ክርስትናን በአብዛኛው በአሁኑ ዘመን ትልቁ ችግር ያለው ኢንዲቪጁዋላይዝድ የሆነ ክርስትናን ስለሆነ ምናምነው በብዛት በግላችን የኔ ጌታ ይያልን አምላካችንን ለግላችን ስለምናረግ የሌሎች ሰዎችንና ከሌሎች ጋራ ያለንን ነገር ኢግኖር እናረጋለን። በአዲስ ኪዳን ውስጥ ትልቅ ነገር ክርስቲያኖች ልናስበው የሚገባ በጌታ ስም እንለምናችሁ ነገር እግዚአብሔር እኔና እናንተ በሁለትም ሶስትም سنሰበሰብ በመካከላችን የሚገኘው ጌታ የሚያድርበት ቦታ ስሙ ማን ይባላል? ቤተ ክርስቲያን ይባላል። ክብር ለእግዚአብሔር ይሁን። ቤተ ክርስቲያን ይባላል። ቤተ ክርስቲያን ፕሮግራም እንካፈልበት ቦታ አይደለም። እግዚአብሔር በመካከላችን የሚሆንበት ቦታ ነው። ሰባቱ አብያተ ክርስቲያናት በራእይ ላይ ይሄንን ያሳዩናል። ምን እንደሆነ ተመልከቱ። ጌታ ኢየሱስ ክርስቶስ ለዮሐንስ በተገለጠለት ጊዜ በራእይ መጽሐፍ ምዕራፍ 1 ላይ ስትመለከቱ ኢየሱስ ክርስቶስ የት እንደሚመላለስ በአይነ ህሊናችሁ ተመልከቱት። እግዚአብሔር የተመሰገነ ይሁን። የት ነው የሚመላለሰው? በዛ ቦታ ላይ ስንመለከት ምን ይላቸዋል? እነዚህ የሚመላለስባቸው ቦታዎች ጌታ ኢየሱስ የወርቅ ምንድናቸው ይላቸዋል? ክብር ለእግዚአብሔር ይሁን። ቁጥር 12 የሚናገረኝን ድምጽ ለማየት ዞር አልኩ። ዞር ብየም ሰባት የወርቅ መቅረዞች አየው። በመቅረዞቹ መካከል የሰው ልጅ የሚመስለውን አየው። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱን በወርቅ መታጠቂያ የታጠቀ ነበር ይላል። የእግዚአብሔር ስም የተባረከ ይሁን። ከዛ ምን ይዟል ደግሞ? ራሱ ጠጉር እንደ ነጭ የበግ ጠጉር እንደ በረዶ ነጭ ነበሩ። አይኖቹ እንደ ሳት ነበልባል ነበሩ። እግሮቹ በእቶን የጠነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበረ። በቀኝ እጁ ምን አሉት? ሰባት ከዋክብት ነበሩት። ከአፉም በሁለት ሰለስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። የእስራኤል አምላክ ልዑል እግዚአብሔር ይሄን እንድናስተውል ያድርገን። ይሄ ኢየሱስ ክርስቶስ በመካከላቸው የሚመላለስባቸው ቤተ ክርስቲያናት በዚህ በራእይ መጽሐፍ ውስጥ ተጽፈዋል። አሉ። እነዚህ ቤተ ክርስቲያናት ናቸው። ተመልኳቸው ሲፈታቸው ቁጥር 19 እና 20 ላይ እንግዲህ ያየውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያያቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይህ ነው። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው ይሏል። ስለዚህ ኢየሱስ ክርስቶስ ዛሬ በአዲስ ኪዳን የሚመላለሰው የት ነው የሚያድረው ቢባል የት ነው የሚያድረው? በቤተ ክርስቲያን ውስጥ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በቤተ ክርስቲያን ውስጥ ነው። ብዙ ክርስቲያኖች ይሄንን ነገር በጣም ችላ ይላሉ። ቤተ ክርስቲያን የሚለውን ነገር እኛ በብዙ በተሳከረ ሁኔታ ነው የምንመለከተው። ራሱ ቃሉም ቤተ ክርስቲያን የሚለው የክርስቲያኖች ቤት የሚለውን ቃል ስለሆነ አጉልቶ የሚያሳየው ቤተ ክርስቲያን ስንል ህንፃ ነው የምንመለከተው። ክርስቲያኖች የሚሰበሰቡበትን ህንፃ ነው የምንመለከተው። መጽሐፍ ቅዱስ ግን ይሄንን ቃል ኤክሌዥያ የሚለውን የግሪክ ቃል ሲናገር ከቤት ጋር የተያዘ ትርጉም የለውም። ቤተ ክርስቲያን ተብሎ የተተረጎመው በማህበር የተሰበሰቡ በአንድ ዓላማ የተሰበሰቡ የሰዎችን ስብስብ ነው የሚያሳየው። ስለዚህ ጌታ ኢየሱስ ክርስቶስ የሚመላለሰው በህንፃ ውስጥ አይደለም፣ በስሙ በተሰበሰቡ ቅዱሳን መካከል ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ይሄንን በጣም መረዳት ይሄን ማሰብ ለክርስቲያን በጣም በጣም ትልቅ ነገር ነው። ጌታን መጠየቅ ትችላላችሁ። እግዚአብሔር ሆይ ስለ ቤተ ክርስቲያን ያለኝን አመለካከት ለውጥልኝ ማለት ትችላላችሁ። ብትጠይቁት ጌታ ኢየሱስ ክርስቶስ ብዙ ነገር ሊያሳያችሁ ይችላል። እነዚህ ሰባት አብያተ ክርስቲያናት የተለያየ አይነት የህይወት ውጣ ውረድ ያለባቸው፣ ሰልፍ ያለባቸው፣ ስደት ያለባቸው እንደሆኑ እንመለከታለን። ምንም ይሁኑ ምንም በዚያን ዘመን የነበሩ ቤተ ክርስቲያናት የሚሰበሰቡበት ትልልቅ ካቴድራል አልነበራቸውም። በሰው ቤት ነበር የሚሰበሰቡት እና የሰው ቤት በከሌ ቤት ያለች ቤተ ክርስቲያን እየተባለ ነው ደብዳቤ የሚጻፍላቸው። ስለዚህ ከህንፃ ጋራ ከሚሰበሰቡበት ስፍራ ጋራ አይደለም ጉዳዩ። የእግዚአብሔር ልጅ የናዝሬቱ ኢየሱስ በበረት የተወለደው ከአንዲት ሳምራዊት ሴት ጋር የተነጋገረው ጌታ በስሙ የሚሰበሰቡ ቅዱሳን ባሉበት ሁሉ ይገኛል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የእግዚአብሔርን ጉባኤ ከህንፃ ከቦታው ከአቀማመጡ ሰዎቹን አይቶ መዝኖ የሚመለከት አይነ ስውር ብቻ ነው። የእግዚአብሔርን ስም ጠርተው በፍጹም ቅንነት በእውነተኛ እምነት በጌታ ፊት ቅዱሳን ባሉበት ሁሉ ኢየሱስ አለ። ይሄንን ቴስት ማድረግ ትፈልጋላችሁ? እኔ ልንገራችሁ፣ እግዚአብሔር አምላኬ እውነተኛ ነገር ነው የምነግራችሁ። የእግዚአብሔርን ህዝብ ሳገለግል ሁለትም ሶስትም ተሰብስበው የሰው ብዛት የሰው መምጣት የማስተምረውን ትምህርት ሞቅ የማድረግ ዝቅ የማድረግ ባህሪ እኔ ፈጥሮብኝ አላቅም። አምስት ሰዎች ሰብስበን ሮሜ ትምህርት ያስተማርኩበት ጊዜ አለ። ይህኒ ባይብል ስተዲ ላይ እሁድ እንደምንገለገለው ነው የምናገለግለው። እኔ አጋጣሚ ተገናኝተን ከቅዱሳን ጋር ስንገናኝ ጌታ እንዳላምናለሁ የምናገረግለውን አገልግሎት የሰው ብዛት የምንሰበሰበት ቦታ ቀኑ ምኑ ምንም ምንም አመጣ ኢየሱስ በክብር ቅዱሳኑ ሲሰበሰቡ አለ። ክብር ለእግዚአብሔር ይሁን። የእግዚአብሔር ሰዎች ይህንን ነገር በጣም ያስተውሉ ነበር። በቤተ ክርስቲያን መሰብሰብ ቅዱሳን ሲሰበሰቡ እያንዳንዱን አማኝ ብልት አድርገው ነበር የሚያዩት። እያንዳንዱ ክርስቲያን የክርስቶስ ብልት ነው። በአንደኛ ቆሮንቶስ ምዕራፍ 12 ላይ ይሄንን እንመለከታለን። አንደኛ ቆሮንቶስ 12 ላይ ጳውሎስ እንደዚህ ነው የሚለው ሲናገር አካል አንድ እንደሆነ ብዙ ብልቶች እንዳሉበት ነገር ግን አካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው ይላል። ክብር ለእግዚአብሔር ይሁን። ስለዚህ እኔና እናንተ ወንዶች ነን ሴቶች ነን ከተለያየ ዘር ወይም ደግሞ የተለያየ መመዘኛዎች ራሳችንን ምንለይበት ማንነታችንን እናውቅበት ይኖረናል። ጌታን ግን ስላመንን መንፈሱን ስለጠጣን ጌታ ኢየሱስን ስለተቀበልን ሁላችን የክርስቶስ ብልቶች ነን ባንድነትም የክርስቶስ ምንድነን አካሎች ነን። ክብር ለእግዚአብሔር ይሁን። ጳውሎስ ይሄንን ሁኔታ የሚያይበት ሁኔታ ቤተክርስቲያንን የሚያዩበት አስተያየታቸው በጌታ ስም ለለምናችሁ ወገኖቼ ቤተክርስቲያንን የሚያዩበትን አስተያየት ብትመለከቱ ቀላል 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 አይደለም። አገልግሎታቸውን ያሳመረው የሚጸልዩትን ጸሎት ሁሉ ሼፕ የሚያረጋው ይህ መረዳታቸው ነው። አንደኛ ጢሞቴዎስ ላውጣተን بنመለከት ምዕራፍ 3 ቁጥር 14 ጀምሮ ጳውሎስ ይሄንን እንዴት እንደሚያይ ለጢሞቴዎስ የሚናገረውን ተመልከቱ። ፈጥኜ ወደ አንተ እንደመጣ ተስፋ አድርጌ ይህን ጽፍልሃለሁ። በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ይላል። የብሉይ ኪዳኑ ቤተ መቅደስ ሲታይ በውስጡ ያሉት ነገሮች ምንም ላይመስለው ይችል ይሆናል ሰው ምናልባት ባንዳንድ ቤተ መንግስት ወይም ባንዳንድ ትልልቅ ስፍራዎች ለቦታውና ለቤቱ የሚመጥን የሚባል ክብር ሰው የሚያዩ ነገር ሊኖር ይችላል። የእግዚአብሔር ቤት የብሉይ ኪዳን ቤተ መቅደስ ራሱን የቻለ ቅዱስ ሥርዓቶች አሉት። በዚያ ቦታ ካህናቶቹ እንዴት አድርገው ሥርዓቱን እንደሚፈጽሙ እንዴት አድርገው እግዚአብሔርን እንደሚያገለግሉ እንዴት አድርገው ህዝቡን እንደሚያገለግሉ ተሰጣቸውን ሥርዓት የሙሴን መጻሕፍት በሙሉ ማንበብ ይቻላል። አዲሱ ኪዳን ማደሪያውን ቤተክርስቲያን ያደረገው ኢየሱስ ሥርዓት አለው። ክብር ለእግዚአብሔር ይሁን። እና በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ የጌታ ደቀ መዛሙርት የአይሁድ ቤተ መቅደስ ገብቶ የማገልገል መብትም ስልጣንም እድልም አልነበራቸው። የእግዚአብሔር ቤት ብለው የሚሉት ምን እንደሆነ ተመልከቱ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው ይላል። ክብር ለእግዚአብሔር ይሁን። ስለዚህ ቤተክርስቲያን የሕያው እግዚአብሔር ቤተክርስቲያን ምን አላት? መሰረት አላት። መሰረቱ ማን ነው? ኢየሱስ ክርስቶስ ነው። ራስ አላት። ራሱ ማን ነው? ኢየሱስ ክርስቶስ ነው። ውድ ወገኖቼ ወደ ቤተክርስቲያን ስትመጡ ባሁኑ ጊዜ ብዙ ሰዎች የክርስትናን ነገር ከጀነራሊ ክርስትና የሚባለው ነገር በኢቫንጀሊካል እምነትም ይሁን በተለያየ እምነት ያደጉትን የለመዱትን አጠቃላይ ነገር ይዘው ነው የሚመላለሱት። እግዚአብሔር ስሙን ጠርተው ቅዱሳን ሲሰበሰቡ በመካከል ይገኛል። ክብር ለእግዚአብሔር ይሁን። ይገኛል። ብዙ ሰው ሰባኪ ለመስማት ይመጣል። ብዙ ሰዎች ወገኖቼ ዘማሪዎችን ለመስማት ይመጣሉ። ብዙ ሰዎች ፕሮግራሙን አጠቃላይ አንዳንዱ እንደውም ለሶሻል ነው የሚመጣው። እኔ ሰው ለማግኘት ነው የመጣሁትም ይሉ አሉ ሰዎች አሉ። አንዳንድ ሰዎች በጣም አንድ ጊዜ እዚህ ቸርች ላይ ያመለክን ቻፕሉ የአዲሱ ህንጻ ከመሰራቱ በፊት እዛ ፕሮግራም የሰዎች ያስገባን ይያለ አንድ አበሻ ከነጮቹ ቸርች ሲወጣ ይወት እና እንደ አበሻና አልኩትና አሁን እንዴ ተስፎን ተስፋይን አይደለም አለኝ። አዎ ማን አንተ? አይ ከሌለኝ ያለ ዩኒቨርሲቲ እንደነበረ ነገረኝ። እንዴ እኛ እኮ እዚህ እናመልካለን። አዎ ሰምቻለሁ፣ አንድ ቀን ጎበኛችኋለሁ አለኝ። ምን አልካልኩት? እጎበኛችኋለሁ ካን ዩ ኢማጂን? ቤተ ክርስቲያን አንዱ አገልጋይ አንድ ጊዜ እስኪ አንድ ቀን መጥቼ ጎበኛችኋለሁ። እኔ ልነግራችሁ አልችልም፣ በጣም ብርቱ ቃል እንድናገር አልፈልግም እንጂ በውስጤ እንደሚመጣ ብናገር የሰው የበጀርባ ይወድቃል። እኔ እውነቴን ነው የምነግራችሁ። በጣም ጸያፍ ጸያፍ ንግግር። ቤተ ክርስቲያን ማንን ነው ማን ለመጎብኘት የሚሄደው? የትም ቸርች ሊሂድ የትም ቸርች ሂዱ ወገኖቼ፣ የምንሄደው ጌታ በቤቱ አዳሪ የሆነውን ጌታ ለማግኘት ነው። ክብር ለእግዚአብሔር ይሁን። ለጢሞቴዎስ በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ዝም ብለህ ሰዎች አትይ፣ እግዚአብሔር የሚያድርበት ቤት ውስጥ እንዳለ ወቅ። ክብር ለእግዚአብሔር ይሁን። ይሄ በጣም ብዙ ነገር የሚመረብር ብዙ ነገር የሚያመራምር ነገር አለው። እግዚአብሔር የተመሰገነ ይሁን። ስለዚህ አዲሱ ኪዳን ማደሪያ ቤት አለው። እኔ ነኝ የእግዚአብሔር ማደሪያ ቤት ብለን ቤተ መቅደሶች ነን፣ ብልቶቹ ነን። ነገር ግን ኮሌክቲቭሊ ነው ቸርች የምንሆነው። ስለ ቤተ ክርስቲያን ደንታ የሌለው ክርስቲያን በግሉ አድጎ የሚባረክ የሚጠቀም የሚጠገን ክርስቲያን የለም። ስለ ቤተ ክርስቲያን ደንታ የለኝም ብሎ መንፈሳዊ ሕይወት ጤና አይሆንም። ባይ ዘ ወይ እኔ አንድ ጊዜ ተናድጄ ሞክሬዋለሁ። በቃ እኔ እንደውም አልፈልግም ክርስትና አስፈልገኝ ላልኩበት ጊዜ ነበር። ውድ ወገኖቼ፣ ኪሳራ ነው፣ ጨለማ ነው። የእግዚአብሔር ቤት የእግዚአብሔር ማደሪያ መልካም ነገር አለው። ክብር ለእግዚአብሔር ይሁን። እኔ እንደውም ሳገለግል ያየሁት ነገር በሙሉ በሙሉ ሲመጣልኝ ያለሁት ለህዝቡ ሲል ነው። እግዚአብሔር የተመሰገነ ይሁን። ከቸሩ ተስፋ የሚታደላችሁ ቃል አይደለም አገለግለው፣ ለእናንተ ብሎ የመጣ ቃል ነው። ፖስተኛ መልእክት ይዞ ቢመጣ ቤታችሁ እንዲህ ፖስተኛ እንደው በጣም ላመሰግን እፈልጋለሁ፣ እኔ አንተ ከመጣ ጀምሮ ይህን ማግኘት ጀምሬያለሁ፣ ብዙ ፖስታ ይመጣልኝ የሚል ሰው አለ አይደለም? ሚልኩላችሁ ወዳጅ ዘመዶቻችሁ ስላስታወሷችሁ የመጣ ደብዳቤ ነው። የተለያየ የሚጠቅማችሁ ነገር በሙሉ የመጣው ከላኪው ነው እንጂ ፖስታውን ይዞ ደሊቨር ከሚያደርገው ሰው ጋር አይደለም። ቤተ ክርስቲያንን የሚያንጽ የሚገነባ የቤተ ክርስቲያን ራስ የናዝሬቱ ኢየሱስ ክርስቶስ ቤተ ክርስቲያኑን አካሉ ያደረገ ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ ቅዱሳን ሲሰበሰቡ የሚሆን ነገር አለ። ይሄ የሚሆነው ነገር ፕሮግራም ድሪቭን የሆነ ነገር በሆነ መንገድ ነው የሚታየው። ፕሮግራም አውጥተን የሚሆን ነገር፣ እኛ ይሁን ብለን የሚሆን ነገር። ውድ ወገኖቼ የሚያስገርማችሁ ነገር ነው፣ እግዚአብሔር በቤቱ ውስጥ አክቲቭ ነው። ክብር ለእግዚአብሔር ይሁን። የቤተ ክርስቲያን ራስ የተባለው ኢየሱስ ክርስቶስ ዝም ብሎ ቁጭ ያለ ሲምቦል አይደለም። አይታችሁታል፣ አይኖቹ ምን አይነት ናቸው? የእሳት ነበልባል ናቸው። ቸርች ውስጥ የሚካሄደውን ነገር ሁሉ ምን ያረጋል? ያያል። ልብና ኩላሊትን ይመረምራል። እያንዳንዷን ነገር እያንዳንዱ ምን እንደሚል ምን እንደሚናገር ምን እንደሚያስብ ይመለከታል። ለሰባቱ አብያተ ክርስቲያናት የጻፈውን መልእክት የሰጣቸው መልእክት ማዳመጥ ብቻ ነው። የኢትዮጵያ ካቨናንት ጋስፕል ቸርች ነያታል? ያየናል? ያየናል። በጣም እኔን ያየኛል፣ እናንተን ያያችኋል፣ ሁላችንን ያየናል። አይኖቹ የእሳት ነበልባል ናቸው። አብያተ ክርስቲያናቱ በመካከላቸው እንደሚመላለስ ቢያውቁ ኖሮ ምን ይሰማቸው ይመስላችኋል? ምን ይሰማቸው ይመስላችኋል? እንዴት የሚያመልኩ ይመስላችኋል? መኖሩን ቢያውቁት ይሄ ጌታ እንደዚህ ራሱን ዲስክራይብ እንዳደረገው ፊቱ እንደ ፀሐይ የሚያበራስ እንደሚመላለስ ቢያውቁ ምን ይሰማቸዋል? እንዴት የሚያመልኩ ይመስላችኋል? ወገኖቼ ይሄንን እግዚአብሔር አይኖቻችንን ይክፈትልን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር አጠገባችን ሆኖ ማይልስ ልንራራቅ እንችላለን። ሙትና በድል ልንሆን እንችላለን። ነገር ሁሉ በአዲስ ኪዳን እንደ ብሉይ ኪዳን የእግዚአብሔር ማደሪያ ቤት አለ። ያ ቤት ደግሞ እንዴት መኖር እንዳለብን ልናውቅ ይገባል። ቤቱ የእግዚአብሔር ቤት እንደሆነ ማስተዋል አለብን። በዚያ ቦታ የሚካሄደው አምልኮም ሆነ ጸሎት ማንኛውም ነገር ተመልካች አለው ኢየሱስ የቤተ ክርስቲያኑ ራስ ሊቀ ካህን ሆኖ አለ። እግዚአብሔር ስም የተባረከ ይሁን። ይሄንን መረዳት እግዚአብሔር በውስጣችን በእውነት ያምጣልን። ክብር ለእግዚአብሔር ይሁን። እንድትፈትኑት ለራሳችሁ እንድታዩ እኔ ተጠቀምኩበትን ነገር በህይወቴ ዴይሊ ከማያቸው ነገሮች አንዳንድ ነገር ልንገራችሁ። ከእግዚአብሔር ህዝብ ጋር ተገናኝታችሁ እስቲ በልባችሁ ለሰው ሳትነግሩ እግዚአብሔር ሆይ ልጆች ተሰብስበዋል አሁን በመካከል አንተ ልጆች ወንድሞች በህብረት ቢቀመጡ ምንድነው መልካም ነው። ሲቀመጡ እናትና አባት አሁን ልጆቻቸው ሲሰበሰቡ ምን ይስማቸዋል? አሁን ብዙዎቻችን ብዙ ቤተሰብ ላይኖረን ይችላል እና ብዙ ቤተሰብ ያላቸው ሰዎች አሉ። ሲሰበሰቡ ምን ይስማቸዋል? ምን ይስማቸዋል? ልጆቻችን አድገው ወልደው ምን ብለው ዙሪያችንን በተለያየ ስቴት ነው ያሉት ሰብሰብ ሲሉ ምን ይስማቸዋል? ልባችንን ይሰበስቡታል አይደል? አቴንሽናችን ሁሉ ይሰበሰባል። ምን አይነት ጸጋ ነው የእግዚአብሔር ህዝብ ሲሰበሰብ። በዚያን ጊዜ የሰማዩ አባት ልጆቹ ሲሰበሰቡ በጣም ይመለከታል። እስራኤሎች ሲሰበሰቡ አይለም። ማን ሲሰበሰብ ነው የሚለው? ማን ነው የሚላቸው? በሰማዩ አባት ፊት ልጆቹ ናቸው። ወንድሞች እህትማማቾች የሚባሉ ናቸው። ስለዚህ እግዚአብሔር በመካከላችን ይመለከታል። ልባችንን ያያል። በውስጣችን የሚካሄደውን ይመረምራል። አቲቱዳችንን ያያል። ይመለከተናል። እኔ ልንገራችሁ እኔ ላስፈራራችሁ አይደለም። ያየናል። ይሄን ማወቅ አለባችሁ። ይሄ እኔ ማስተምረው ትምህርት አርጋችሁ እንትን ካላችሁ ትልቅ ስተት ነው የምትሳሳቱት። በዚህ ሰዓት ያየናል። እኔን ያየኛል። እናንተና እኔን እዚህ እንደተሰጣ ቆሎ እንኳን አይደለም። ግልጥልጥልጥልጥ አርጎ ያየናል። እርሱ ሁሉን እንደሚቆጣጠር በርሱ አይኖቹ ፊት ሁሉ ነገር ምንድነው የተራቆተና የተገለጠ በርሱ ፊት የተሰወረ ፍጥረት የለም። ስለዚህ የእግዚአብሔር ቤት የእግዚአብሔር ማደሪያ ስለሆነ ጸሎትንም ሆነ ማንኛውንም አገልግሎት የሚያገለግሉ ሰዎች ይሄ አዌርነስ ፕራክቲስ መደረግ አለበት። ይሄንን ሁኔታ ልብ የማይል ሰው ዝም ብሎ የሚጸልይ ሰው በጣም እግዚአብሔር እሺ አይልም። ቀድም በሚልኪያስ እንዳየነው ማን በሩን በዘጋልኝ እንዳትገቡ የሚለውን ቃል ይናገራል እግዚአብሔር። ለምን? ቤቱ በማደሪያው ውስጥ ያለው እግዚአብሔር ስፍራ ተሰጥቶት መጸለይ አለበት። አገልግሎቱ በዚያ መካሄድ አለበት። አምልኮ በዛ መካሄድ አለበት። አሁን እጃቸው መታጠባቸው ምን እንትን ያረጋል? ምን ያስወግዳል? ልንል እንችላለን። ሊሰን ዛሬ ሳስተምር ስለ ጥምቀት አንድ ጥያቄ አንድ ወንድም ጠየቀን ጧት አሁን ሳስተምር እና አንዳንድ ሰዎች ጥምቀትን ምን ያስፈልጋል ሊሉ ይችላሉ እና ምን ጥምቀት እንደማያድንም ሊወሰድ ይችላል እና ስለዚህም ጥምቀትን እንደ ጠቃሚ ነገር ሰዎች ላያውት ይችላሉ እና ምን የሚያጎለው ነገር አለ? የሚያጎለው ጥምቀት አለ መጠመቅ? አዎ። ጎዶሎን የሚሞላ ነገር የለም። ባይዘወይ ጥምቀት መጠመቅ ያለብን ኮንቪንስድ ስለሆነን አይደለም። እስቲ አስረዱኝ እንድጠመቅ ተብሎ አይደለም። በሰማይና በምድር ስልጣን ሁሉ የተሰጠው የናዝሬቱ ኢየሱስ ስላዘዘ ነው መጠመቀው። የነገስታት ንጉስ የጌቶቹ ጌታ በትልቁ በታላቁ ኮሚሽን ዘ ግሬት ኮሚሽን በሚባለው ማቴዎስ 28 ከ16 እስከ 20 ላይ ጌታ ኢየሱስ ክርስቶስ ራሱ ወደ ደቀ መዛሙርቱ ሲቀርብ ሰገዱለት። እነሆ ስልጣን ሁሉ በሰማይ በምድር ተሰጠኝ አለ ጌታ። አሕዛብን ሁሉ በመንፈስ ቅዱስም እያጠመቃቸው ደቀ መዛሙርት አድርጓቸው። ማን ይሄን ያዘዘው? በሰማይ በምድር ባለ ስልጣን የሆነ ጌታ ነው። እስቲ መስሪያ ቤታችሁ አለቃ ይዘዛችሁና ሌላ ወሬ አውሩ። you'll be fired። መጠመቀው የነገስታት ንጉስ ስላዘዘ ነው መጠመቀው። አልገባኝም ለምን እንደምጠመቅ ምናምን የሚላለ ያዘዘን ካላወክ ጎዶሎን የሚሞላ የለም ነው የሚላቸው። ምን አለበት በሆነ ነገር ተሞልቶ ይኖራል። ስለዚህ የቤተ ክርስቲያንን ነገር سنመለከት የቤቱን ፍርአት سنመለከት እጃቸውን እግራቸውን ሲታጠቡ ያዘዛቸው ማን ነው? ብዙ ሰዎች ፍርአቱን ይፈጽማሉ። ሚልኪያስ ላይ እንዳነበብነው ቁርባን ይዘው ይመጣሉ፣ ማንኛውንም ነገር ያቀርባሉ። እግዚአብሔር ግን አይቀበለውም። አድርጎ ያላቸውን ነገር ነው ይዘው የሚመጡት። ነገር ግን ትዛዙን ካዘዘው በቤቱ ካደረው ማደሪያ ስሩልኝ ካለው ከአምላክ ጋራ ያልተገናኘ በልማድ ሃይማኖት ያመጣው ነገር ዝም ብሎ ያረጋል። እግዚአብሔር እንዴት እንደተጸየፋቸው እንዴት እንደሰለቹት ይናገራል። አያችሁት? ስለዚህ በአዲስም ኪዳን በእግዚአብሔር ማደሪያ ቤት ውስጥ ብዙ ሰዎች ዝም ብለው ይናገራሉ፣ ዝም ብለው ይዘምራሉ። አይምሯቸው እዛና እዚህ ሆኖ እንደዚህ ያሉ ይዘምራሉ። እንበቃ ወይ አዲስ አበባ ናቸው ወይ መርካቶ ናቸው፣ ከዚህ ቸርች ወጥተው የሚገዙት ነገር እየገዙ የሚዘምሩ ሰዎች ሊኖሩ ይችላሉ። አያችሁት? ሐሳባችን ይበታተናል። ሰይጣን ባይምሯችን ይጫወታል። በተለይ ልሳን ዝም ብሎ የልማድ ልሳን ሙዝዝ ያለ ሞዛዛ ልሳን መንፈስ የሌለበት እግዚአብሔር ጸጋ የሌለበት በልማድ አትጸልዩ ወገኖች። ጸሎት በቤቱ ካደረው አምላክ ጋራ የሚገናኝ ነው። እጣኑ የጸሎት ምሳሌ ሆኖ በቅድስተ ቅዱሳን ደጃፍ ላይ ነው፣ አደባባይ ላይ አይደለም ያለው። ከሰው ጋር አይደለም የሚገናኘው፣ ከአምላክ ጋራ የሚያገናኝ ነው። ስለዚህ የሚጸልይ ሰው እግዚአብሔርን ልብ ማለት አለበት፣ እግዚአብሔርን ማስተዋል አለበት። እዚህ ቦታ سنጸልይ በቤተ ክርስቲያኑስ በወርቁ መቅረዞች መካከል የሚመላለሰውን ጌታ ያየ ነው መጸለይ አለበት። ጸሎት ድራማ ይሰራበታል፣ ቲያትር ይሰራበታል፣ ሰው ራሱን ያስተዋውቅበታል። መንፈሳዊ ለመሆን ጭቃ ነው። እግዚአብሔር ማን ነው በሩን በዘጋልኝ ይሄን ሰው ከዚህ ባስወጣልኝ ይችን ሴትዮ ሊል ይችላል። ቀድሞ እኮ ተናገረ። ምን ነው በሩን የዘጋልኝ ሰው ባገኝ ብሎ እኮ ነው እግዚአብሔር ያለው። ስለዚህ የሚጸልይ ሰው እግዚአብሔርን ሊያስብ ይገባል። ክብር ለእግዚአብሔር ይሁን። ውድ ወገኖቼ፣ እኔ እንደው ድራማ ብሰራ ሁሉ ሞክሬ ነበር፣ ግን እንዴት እንደማረገው አልቻልኩም እንጂ እንዴት አንድ መቼም በድራማ መልክ ማሳየት አይቻል። አንድ ባለስልጣን ትልቅ ባለስልጣን እስቲ ኢማጂን እከሌን ሄዳችሁ አናግሩ ብትባሉ፣ ትልቅ ባለስልጣን ነው ዎኪን ታረጋላችሁ ዝም ብላችሁ ምንድነው ምለው ምን እናገራለሁ እንዴት ነው ምናገረው? ያንን ሰው ስልጣኑን ታስባላችሁ፣ ዕውቀቱን ታስባላችሁ፣ እኔ ማን ነኝ ልትሉ ትችላላችሁ። እግዚአብሔርን የሚያናግር ሰው አባትነቱ መናቅ የለበትም፣ ጌታም ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ስሙ አባታችን ብለን የምንጠራው ጌታችንን ልንንቀው አይገባም፣ ቅዱስ እንደሆነ ልናስበው ይገባል። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። ካህናቶቹ እዛ ውሃ ሲታጠቡ እግዚአብሔር ታጠቡ ያላቸው፣ ራሳችሁን አንጹ ያላቸው፣ የዛ የአምላክ ፍርሃት እሱ ነው ንጽህናቸው። የዛ የአምላክ ፍርሃት ነው ንጽህናቸው፣ ውሃው አይደለም። ሲታጠቡ በማስተዋል ካደረጉት ታጥበው እግዚአብሔርን ልባቸው ሊታጠባሉ። ሰውነታቸው ላይ ውሃም ይፈስ እንዳይመስላችሁ፣ የእግዚአብሔር ፍርሃት ኃይላቸው ነው። የእግዚአብሔር ፍርሃት ቅድስናቸው ነው። የእግዚአብሔር ፍርሃት በመልክ ያኖራቸዋል። ሲታጠቡ እግዚአብሔር ያያቸዋል። እፊቱ ሄደው የሚያደርጉትን ሁሉ ቅዱስ አምላክ ይቀበላል። ክብር ለእግዚአብሔር ይሁን። ያያል እግዚአብሔር። ቤቱ ፍርሃት አለው። እኛም سنጸልይ ይሄን ልናስብ ይገባናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር ስም ብሩክ ይሁን። ስለዚህ እነዚህ ነገሮች سنመለከት ስለ ጸሎት سنመለከት የእግዚአብሔርን የብሉይ ኪዳን የቤቱን ፍርሃት መመልከት አለብን። ክብር ለእግዚአብሔር ይሁን። ሌላ ምንመለከታቸው ነገሮች እናያለን። አንዳንድ በጣም ጠቃሚ ነገሮች የሆኑ ነገሮችን አብረን እናያለን። እግዚአብሔር የተመሰገነ ይሁን። አባታችንም ቢሆን እግዚአብሔር ጌታችን ነው፣ አምላካችን ነው፣ ቅዱስ ነው። እኔ ቅዱስ ነኝና ቅዱሳን ሁኑ ይላል። ከእግዚአብሔር ጋር በተያዘ መንገድ የሚደረግ ነገር ሁሉ የእግዚአብሔርን ፍርሃት አብሮ የያዘ መሆን አለበት። ክብር ለእግዚአብሔር ይሁን። እግዚአብሔርን እንደምናናግር አይምሯችን መሰብሰብ አለበት። እግዚአብሔርን በማመን ማድረግ እንዳለብን፣ ወደ እግዚአብሔር የሚደርስ ሰው ሁሉ እግዚአብሔር እንዳለ ለሚፈልጉት ያምን ዘንድ ያስፈልጋል። ስለዚህ ከእግዚአብሔር ጋር ያለንን ግንኙነት ስፍራ መስጠት አለብን። ወደ እግዚአብሔር ቤት ሲሄዱ የማዕረግ መዝሙር የሚባል አለ፣ አይሁዶች የሚዘምሩት እየዘመሩ ሐሳባቸውን ከደረጃውን ሲወጡ ወደ እግዚአብሔር ቤት እያረገ ልባቸውን የሚወጡት ደረጃውን በወጡ ቁጥር እየዘመሩ ይወጣሉ። ወደ እግዚአብሔር ቤት ሲሄዱ እግዚአብሔር ልባቸውን እየያዘ ይሄዳሉ። ወደ ቤተ መቅደሱ ሲደርሱ እግዚአብሔር አይምሯቸውን ሁሉ ይሰበስባል። እግዚአብሔር ሁለመናቸውን ይይዘዋል። እግዚአብሔር የተመሰገነ ይሁን። ምንጊዜም የቱንም ያህል የምንጸልየው ጸሎት ትንሽም አጭርም ይሁን እግዚአብሔርን እያሰብን እያስተዋልን የምንለምነው ነገር ሁሉ ይሰማል ይሰማል። ይቅርታን፣ ልመናችንን፣ ምልጃችንን፣ በፊቱ የምንጠይቀውን የህይወት እንቆቅልሻችንን ሁሉ ይመለከታል። እግዚአብሔር ቸር አምላክ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ቸር ነው። እግዚአብሔር ይሰማል። ክብር ለእግዚአብሔር ይሁን። ስለዚህ ስለ ጸሎት ስንመለከት የቤቱን ስርዓት ኔክስት ዊክ አሳያቸዋለሁ። በአይነ ህሊናችሁ እንዲሳል ፈልጋለሁ። በእውነት ቤተ መቅደሱ ጋር ሲገባ ሰው ዝም ብሎ ሄዶ እንትን አይልም። ካህናቶቹ ዝም ብሎ ሄዶ ወኪን አርጎ ማገልገል አይችሉም። መሰዊያ አለ፣ መታጠቢያ አለ። ከዚያ በኋላ ነው የሚገባው። እዛ ደግሞ ተገብቶ እጣኑ፣ መብራቱ የት እንዳለ ሁሉ ነገር አለ። እና ስለ ጣኑ እና ስለ መብራቱ ስንመለከት በጣም የሚያስገርም ቃል አብረን እንድናይ ፈልጋለሁ። ይህንን ትንሽ ጊዜ ወስጄ በደንብ እንድናይ ፈልጋለሁ። ዮሐንስ ወንጌል 15 ቁጥር 7 ላይ ጌታ ኢየሱስ የሚለውን ነገር የምናገለግለው ጌታ ይህንን ቃል ሕያው ያድርግልን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ምን እንደሚል ተመልከቱት። ዮሐንስ ወንጌል ምዕራፍ 15 ቁጥር 7 በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትፈልጉትን ማንኛውንም ነገር ምን አርጉ? ለምኑ ይሰጣችሁማል። ለምኖ የማግኘት ምስጢር ላይ ሁለት ትልልቅ ነገሮች ጌታ በዚህ ላይ ነገረናል። አንደኛ በእኔ ምን አርጉ ይላል? ኑሮ ይላል። ሌላስ? ቃሎችን በእናንተ ይኑሩ ይላል። ቤተ መቅደሱ ስትገቡ ቅዱሱ ስፍራ ሲገባ መብራቱ የመጀመሪያ ትልቅ ቪዚብል ነገር ነው። ትልቅ የሆነ መቅረዝ አለ። ሁሌ መብራቱ ይበራል። ከዛ በኋላ ነው ጸሎት ያለው። የእግዚአብሔር ቃል የተራበ ሰው፣ በውስጡ ባዶ የሆነ ሰው የሚለምነው ነገር ሁሉ ትክክልም አይሆንም። አያችሁት? የእግዚአብሔር ቃል ይቀድሰናል፣ ቋንቋ ይሰጠናል። የእግዚአብሔርን ቃል የማይመገብ ሰው ጸሎቱ ሻሎ ነው የሚሆነው። የእግዚአብሔር ቃል ልመናችንን ሁሉ መንፈሳዊነቱን ደግሞም ጥልቀቱን የምንለምነውንም ልመና አግባብነቱን ሁሉ ይወስናል። ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ምን አለ? ቃሎቼ እናንተ ጋር ቢኖሩ አለ። ክብር ለእግዚአብሔር ይሁን። እንዴት ነው እግዚአብሔር ቃል እኛ ጋር የሚኖረው? ለዚህ በጣም አይነተኛ ምሳሌ የሚሆነን ከብሉይ ኪዳን ኢያሱ ነው። ኢያሱ እግዚአብሔር ጠራው እንዲያገለግል። ሙሴ ሲሞት የተተካ እግዚአብሔር ራሱ የሾመው ሰው ነው። ኢያሱ እግዚአብሔር ጠርቶት የሚያገለግለውን አገልግሎት ለማገልገል እግዚአብሔር የጠራው አደራ የሰጠው ሰው ነው። ነገር ግን እግዚአብሔር ሲናገረው የሰጠው ምን እንደሆነ ልብ ብለን ማስተዋል አለብን። ኢያሱ አገልግሎቱ የሚያምረው በሹመት አይደለም። ኢያሱ አገልግሎቱን የሚያሳምርለት የሚያከናውንለት ሚስጥሩ ምን ጋር እንደሆነ ለኢያሱ በመዕራፍ 1 ላይ እግዚአብሔር የተናገረውን ቃል ልብ ብለን ለራሳችን እንድንመለከት ይገባናል። ክብር ለእግዚአብሔር ይሁን። እንደዚህ ለዋል እግዚአብሔር ኢያሱን ድንቅ ቃል፣ በጣም የሚገርመኝ ቃል ነው ይሄ ቃል። ምን ይለዋል? ቁጥር 7 ነገር ግን ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገውም፣ በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል፣ የዚህ ሕግ መጽሐፍ ከአፍ አይለይ። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዚያን ጊዜ መንገድ ይቀናልሃል ይከናወንልሃልም ይላል። በጣም ብዙ ሰዎች ጥቅስ በቃላቸው ያጠናሉ እና ትምህርት ቤት 100 በ90 ምናምኑ ሊያገኛሉ። ካቴድራል ያስተማርኩበት ጊዜ አለ ፓርት ታይም እና እዛ በቃ ምንም ውስጣቸው አይገባም። ከሙስሊም ቤተሰቡ ሊሆኑ ልጆች አሉ እዛ የሚማሩ፣ ግን በደንበኛ ማርኩን ያገኙታል። መጽሐፍ ቅዱስን ሰዎች ድሮ እያጠኑኛ ሰፈር ማዳም የምትባል ሴት ነበረች እና የሰፈር ልጆች ሁሉ እየሄዱ የሆነ ጥቅስ ሰጣቸዋለች፣ እሱን ሲጨርሱ አንድ ወንጌል ሰጣቸዋለች። ደግሞ በርከት ያለ ጥናት አለ፣ ደረጃ አለ፣ ሲጨርሱ አዲስ ኪዳን ሰጣቸዋለች። በጣም ደግሞ በርከት ያለ ጥናት አለ፣ ሲያጠኑ መጽሐፍ ቅዱስ ሰጣቸዋለች። ሲጃራ ፋብሪካ አካባቢ ነበር ኤፍሬም፣ እንደውም ከእሷ መጽሐፍ ቅዱስ ወስዷል፣ ትዝ ይለኛል። ያ መጽሐፍ ቅዱስ አይቼዋለሁ። እና እየሄዱ ልጆች እየተፎካከሩ ይወስዳሉ። እኔ አልሄድኩኝም፣ ለምን እንደሆነ አላቅም ያኔ እና ነገር ግን ብዙ ልጆች የሰፈራችን ልጆች በቃላቸው ያጠናሉ። ማናቸውም ጌታን ሲከተሉ አላየንም። የእግዚአብሔርን ቃል በቀንም በሌሊትም ማሰብ ማለት ቃሉን ከባለቤቱ ጋር አገናኝቶ ነው ማሰብ። መጽሐፍ ቅዱስ ማነብነብ አይደለም ይነግረን። የእግዚአብሔርን ቃል ስናስብ ተናጋሪውን ነው የምናስበው። ሰው የፍቅር ደብዳቤ ቢጻፍለት ከእናት ከአባት ከሚወዳት ሚስቱ ከጮኛው፣ ለሴትም እንደዚሁ ደብዳቤ ቢመጣ ያን ደብዳቤ ሲያነቡት በተቻላቸው መጠን ጸሐፊው የሚለውን ለማግኘት ወደ ልቡ ጋር ለመጠጋት እንደ ፍቅሩ እንደ ኮንቴንቱ በተቻለ መጠን ምን ማለቱ ነው ይህን ስትል፣ ምን ማለቷ ነው ይህን ስትል እያሉ ደብዳቤውን ሰዎች በጥሞና ያን ሰው ከመውደዳቸው የተነሳ ለዛ ሰው ካላቸው ፍቅር የተነሳ በጣም አድርገው ይጠጋሉ ወደ ደብዳቤው። እኔና እናንተም የእግዚአብሔርን ቃል እንደዚህ ነው ማሰብ ያለብን። የምናጠናው የእግዚአብሔር ቃል ብዛቱን አይደለም ማየት ያለብን፣ ነገር ግን ልባችን እግዚአብሔር በሚናገረው በቃሉ ያለውን ሐሳብ በጣም በጥልቀት ማሰብ እግዚአብሔር የተናገረውን ነገር እንዲህ ባለ አይነት መንገድ ሰዎች ሲያጠኑ የሚገርማችሁ ነገር ይመሰጣሉ። መንፈሳዊ ኮኔክሽን ቢልድ ያደርጋሉ ከእግዚአብሔር ጋር። ተናጋሪውን እግዚአብሔርን ያገኙታል። የእግዚአብሔር ቃል የእግዚአብሔር መንፈስ አለበት። የእግዚአብሔር መንፈስ አለበት። ሕያው ቃል ነው የእግዚአብሔር ቃል። በቃሉ ስንተጋ፣ ወደ ቃሉ ልባችን ሲያዘነብል እግዚአብሔር ይመለከተናል። እኛና እግዚአብሔር እንገናኛለን፣ መገናኛ ይሆንልናል። የጸሎት ቋንቋችን በዚያ ውበት ያገኛል። ክብር ለእግዚአብሔር ይሁን። አለማመናችን ይቀየራል። የምንጸልይበት ድፍረት ጸጋ ይኖረናል። አንድ ባለስልጣን ጋር ቀርቦ ያ ባለስልጣን ምን እንደሚወድ ምን እንደሚፈልግ ሰው ካወቀ ያንን ሰው ለማናገር ብዙ አቅም እንደሚያገኝ እኔና እናንተም እግዚአብሔር ቃሉን በልባችን ስናወጣ ስናወርደው የምንጸልየው ነገር ሁሉ በቃ ከቃሉ የተነሳ በውስጣችን ይፈልቃል። ክብር ለእግዚአብሔር። ቃሎቼ በእናንተ ቢኖሩ አለ። ቃሎቼ ምን ማለት ነው? የኔ ቃሎች። ብዙ ሰው ከእግዚአብሔር ቃል የራሱን መልእክት ለራሱ ይወስዳል። መጽሐፍ ቅዱስን ለእኛ እንወስደዋል። አይደለም፣ የጌታ ቃሎች። ጌታ ነው ይሄን ያለው። እግዚአብሔር የተናገረው ነው። እግዚአብሔር እንዲህ ይላል። ጌታ እንዲህ ስትል ምን ማለት ነው? መጽሐፉን እያነበብን ከተናጋሪው ከቃሉ ባለቤት ጋር ኮንቨርሴሽን እንጀምራለን። connected እንሆናለን ከሱ ጋር ሐሳብ ለሐሳብ ልንለዋወጥ ናፍቆት build እናረጋለን እግዚአብሔር የተመሰገነ ይሁን የእግዚአብሔር ቃል እንደዚሁ ዝም ብሎኛ ጋር ያስተናገርነው ዝም አይልም ምን እንደሚለው ታቃላችሁ ይሄን ስታስብ ምን ይለዋል የዚያን ጊዜ መንገድ ይቀናልሃል ይላል ሁሉ ጊዜ ፍሬዋን የምትሰጠው ዛፍ በወንዝ ዳር እንደተተከለ አትክልት የምትሆነው ምን አይነት ቃል እንደሚያስተናግድ እንደዚህ ያለ አይነት ህይወት መዝሙረ ዳዊት ምዕራፍ 1 ላይ ይነገራናል መዝሙረ ዳዊት የመዝሙር ሁሉ መጀመሪያ የሆነው የእግዚአብሔርን ቃል ማሰብ ጥሩ የጸሎት ህይወት ሰዎች እንዲኖራቸው በእግዚአብሔር ቃል ባለጠጎች እንዲሆኑ የእግዚአብሔር ቃል በውስጣቸው በሙላት እንዲኖር ማድረግ እጅግ አስፈላጊ እንደሆነ ነው የማምነው ክብር ለእግዚአብሔር ይሁን የጸሎት ህይወት ልክ ሲልባችሁ አንዳንድ ሰዎች ጸሎትን እንደ ኤክሰርሳይዝ ያረጉና ገና አዲስ ክርስቲያን የሆነ ሁሉ እንዲጸልይ ነው የሚያስተምሩት እኔ እንደዛ አላምንበትም በበኩሌ አንድ ጊዜ ደብረ ብርሃን ዱሮ ልጆች ይያልን ስናገለግል አንደርግራውንድ ቸርች ነበር እናገለግለውና በዚያን ጊዜ በቃ የተለያዩ ቤተሰቦች አሉ አንዳንዶቹ በከተማ የታወቁ ናቸው ትልልቅ ፋሚሊዎች ናቸው ከዚህ የተነሳ ፕሮግራም ስናዘጋጅ በድብቅ ነው የምናረገው ሰው እንዳያቸው ይፈራሉ ስደቱ ከባድ ነው እና በጣም ትልልቅ ፋሚሊዎች በከተማ ታዋቂ የሆኑ አዛውንት ቤተሰቦቻቸው ወንጌል መስማት ይፈልጋሉ ተባለና ፕሮግራም ተዘጋጀ አሁን አንደርግራውንድ ስናዘጋጅ ዶሮ ተራ በተራ ነው የምንሄደው በካድሬ ተሞላ ነው ከተማው እና ለነግራቸው አልችልም በአይነ ቁራኛ ነው የሚያጩ ከአዲስ አበባ የመጣ ሰው በአንድ ጊዜ ነው የሚያቁ ስለዚህ መንገደኛ የመሰልን ነው ቀስ እያለን የምንገባው እና እኔ በጣም አርፍጄ ነበር መሄድ የነበረብኝ እና ከዛ ካለውበት ቦታ እዛ ደረስኩ ስገባ ሰዎቹ ተንበርክከዋል ጌታን ያውቃሉ እንዴ ብዬ ደረመኝና ተንበረከኩኝ እና ምንም ጸሎት የለም እና ሳዳምጠው ድብር ያለ ነገር ነው በቃ ዝም ብሎ ነገር ነው በቃ ደግሞ ትልልቅ አዛውንቶች ናቸው ጉልበታቸውንም ያማቸዋል እንዶ ቢያንስ እና ከዛ ያንበረከካቸው አገልጋይ ነበረና ምንድን ነው እነዚህ ሰዎች እያደረጉ አሉት እየተቀጡ ነው ወይስ እየጸለዩ ነው አልኩት እንዴት አለኝ እንዴ እየጸለዩ ነው ወይ አልኩት እየጸለዩ መስላል አልኩት አይመስለኝም ታዲያ ለምን ትቀጣቸዋለ ለምን ነው የሚቀጡት ወገኖች ተነሱ አልኳቸው እንዴ ምን ሰው ተንበርክኮ ምን ቅጣት ነው እንዴኛ ትምርት ቤት የሚያንበረክኩን ስናረፍ ዳስተማሪዎቻችን ዱሮ በልጅነት ያየነውን አይነት ነገር ሆነብኝ ነገር ግን ጸሎት መጸለይ መጀመሪያ የእግዚአብሔርን ቃል መራስ አለበት ሰው የእግዚአብሔር ቃል ውስጥ መጎዝጎዝ አለበት በዚህ ቦታ ብትመለከቱ ምስጉን ነው በክፎች ምክር ያልሄደ ያለ ንጉስ ዳዊት የሚናገረው ሰው ምን አይነት ምስጉን ሰው እንደሆነ ተመልከቱት ቁጥር 2 ላይ በእግዚአብሔር ህግ ደስ ይለዋል ህጉን በቀንና በሌሊት ያስባል ይተጋል የሰው ቃሉ ራሱ ይቀሰቅሰዋል ለሊት መተኛት አይችልም ክብር ለእግዚአብሔር ይሁን እስኪ ሞክሩት ይሄንን ነገር አንድ ቀን ወይ እንደው መጽሐፍ ቅዱስ እንደው ጥሩ ማንበብ አፒታይት አታችሁ ከሆነ እንደው እስኪ ጥሩ መልእክት አዳምጡ አንድ ቀን ከመተኛታችሁ በፊት በጣም ልባችሁ ሚነካ መልእክት እስኪ ስሙ አይ ቴል ዩ በሌሊት እናሳላችሁ ያ የእግዚአብሔር ቃል አስቀምጣችሁ እነቴ ነው ምነግራችሁ በቀንም በሌሊትም ያስባል አያችሁት ይሄ እውነተኛ ነገር ነው የትጋት ህይወት የጸሎት ህይወት እስኪ ማታ ከበእግዚአብሔር ፊት ጥሩ የሆነ ኳሊቲ ጸሎት ጸልያችሁ በጌታ ፊት ቃሉን አንብባችሁ እስኪ ትተኙ በነብ ተነቃላችሁ በጧት እግዚአብሔር ያተጋችኋል ክብር ለእግዚአብሔር ይሁን ህጉንም በቀንና በሌሊት ያስባል በውሃ ፈሳሽ እንዳር ተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏ እንደማይረግፍ ዛፍ ይሆናል የሚሰራውም ሁሉ ይከናወንለታል ይላል ክብር ለእግዚአብሔር ይሁን ስለዚህ ለኢያሱም ያለው ይሄንን ነው ጌታ ኢየሱስ ለኛም ይነግረን የምትለምኑት ሁሉ ይሰጣችኋል ግን ሁለት ነገሮች ያስፈልጋሉ ቃሎቼ እናንተ ጋር ይኖሩ ክብር ለእግዚአብሔር ቃሎቹ ሲኖሩ ምን አይነት ጸሎት እንደምትጸልዩ ታውቃላችሁ አይምሯችን በቃሉ ስለተያዘ ሳታቋርጡ ጸልዩ የሚለውን ትለማመዳላችሁ የእግዚአብሔርን ቃል በቀንም በሌሊትም ያስብ ሰው እኮ ኮንቨርሴሽን ላይ ነው ያለው ከእግዚአብሔር ጋር ያ የእግዚአብሔር ቃል እግዚአብሔር እኮ በቃሉ እያነጋገረው ነው ያለው የልመና ጸሎት ብቻ መጸለይ አይደለም። በእግዚአብሔር ቃል ነገሮችን የሚያስብ ሰው በእውነትም ልቡ የጸሎት ቤት ይሆናል። ህይወቱ የጸሎት ሰው ይሆናል። ክብር ለእግዚአብሔር ይሁን። በእኔ ብትኖሩ ይላል ጌታ። በጌታ መኖር ምን ማለት ነው? ይሄንን ኢየሱስ ክርስቶስ በራሱ በመሳለው በዚህ ላይ በተናገረው መሰረት ምንም የተሻለ ማግኘት አይቻልም። ቅርንጫፍ በወይኑ ግንድ ላይ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ በእኔ ባትኖሩ አትችሉም ይላል። ቅርንጫፍ ከአንድ ግንድ ጋር የሚኖረው መቼ ነው? ሰመር ላይ ነው? አይ ሰመር ላይ አሁን መጣና ቅርንጫፍ ሆናለሁ የሚላለ? ቅርንጫፎች ሁሉ እየወደቁ አይ እኔ አሁን ብርዱንም አልችልም እንደሆነ ቦታ እያለ እየረገፈ እንደገና እየሄደ የሚጣበቅ አይታችኋል? ቅርንጫፍ ከግንዱ ጋር ክረምት ቢሆን በጋ ቢሆን አብሮ ምን አርጓል? ተጣብቋል። ሁልጊዜ የተያያዘ ነው። የህይወት ፍሰት ከግንዱ የሚገኘው ማንኛውም ነገር ለፍሬ ለማፍራት ይረዳል የሚባለው ነገር ሁሉ ወደ ቅርንጫፉ የሚሄደው የህይወት ግንኙነት ካለ ነው። ክብር ለእግዚአብሔር ይሁን። እኔና እናንተ ይህንን ልናስብ ይገባል። ጥሩ የጸሎት ህይወት እንዲኖረን ኑሯችን በጌታ መሆን አለበት። ስራ ስትሄዱ ከማን ጋር ነው የምትሆኑት? ከሌ ብቻ ሆናችሁ ነው የምትሄዱት? ወገኖቼ ስራችን ቦታ ስንሄድ ከጌታ ጋር ነው የምንኖረው። ስራችን የጌታ ነው። ክብር ለእግዚአብሔር ይሁን። በቤታችን ብንሆን በጌታ ነን። ገበያ ቦታ ብንሆን በጌታ ነን። ሁሉም ቦታ በጌታ ነን። ክብር ለእግዚአብሔር ይሁን። ልጆች ብታሳድጉ፣ የታመመ ሰው ብትጠይቁ፣ ሰርግ ቤት ብትሄዱ፣ ምንም አድርጉ ምንም፣ ከጌታ ጋር ተጣብቀን ነው የምንሄደው። ሁልጊዜ ከጌታ ጋር ነው። ይሄን አይነት ህይወት ያለው ሰው የጸሎት ህይወት አጣ። የጸሎት ህይወቱ አይንቦጫቦጭም። እስኪ ታያችሁ። አሁን ከቸርች ሰርቪስ በኋላ ወይም በሌሎች የሥራ ጊዜያቶች እንዳልዳነ ሰው እየኖረ ጌታን የሚፈልገው ሲጸልይ ብቻ፣ ቸርች ሲመጣ ብቻ ሰው እየፈለገ ጌታን፣ ሌላው ነገር በሙሉ ያለ ጌታ ከሆነ አንድ ሰው እንጸልይ ብትሉት ውይ የጉድጓድ ውሃ እንዴት እንደሚወጣ ታውቃላችሁ ወገኖቼ? አንዳንድ የጉድጓድ ውሃ ፓምፕ ሲደረግ በደንበኛ ሁሌ ካልፈሰሰ የጉድጓድ ውሃ ምን ያደርጋል? ወደ ታች ይወርዳል። ፓምፖ አይደርስበትም። ክፍተት አለ። አንዳንድ ጊዜ ወደ ታች ይወርዳል። ውሃ ውሃን ይስባል። ስለዚህ አልወጣ ሲላቸው ተፍ ተፍ ሲል ለምን እንደሚያደርጉት አቃላችሁ? ሌላ ውሃ ያመጡና ይከቱበታል። ያንን ክፍተት ለመሙላት እኛም በጌታ ሁሌ የሚፈስ ሕይወት ኮኔክትድ ካልሆንን ጸልዩ ብንባል ተፍ 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 የሚል ነው። ውሃ የለም። ደረቅ ነገር ነው ያለው። ጠብ ጠብ የሚል ነገር ነው ያለው። ጉድጓዱ ባዶ የሆነ እስኪመስል ድረስ። ህይወታችን ከጌታ ጋር ግን ከሆነ፣ ስራዬ ቦታ በጌታ ካለው፣ ትዳሬን በጌታ ምኖር ከሆነ፣ ገበያ ቦታ በጌታ ምኖር ከሆነ፣ የትኛውም የህይወት ተመክሮና አካሄድ ሁሉ በጌታ ከሆነ፣ ክብር ለእግዚአብሔር ይሁን። ህይወታችን የምን ህይወት ይኖረናል? የጸሎት ህይወት ይኖረናል። ለምን? ከጌታ ጋር አልተጣጣሁማ። ተንበርክክ ብባል ጌታ ሆይ ብዬ በራ ላንኳኳ ምሩቅ አይደለም ኢየሱስ አብሬው ነበርኩኝ። አሁን ከሱ ጋር ለመጸለይ ጌታን እንደ ዞሮ ሲባክ ኖሮ እንደመጣ ሰው አይደለም ማገኘው። በጌታ ነኝ ያለሁት። በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትፈልጉትን ማንኛውንም ነገር ምን አርጉ? ለምኑ፣ ይሰጣችኋል። እነዚህ ነገሮቻችን ትክክል ሆነው ካላገኘን ምን እናደርግ? ምንድን ነው የምናደርገው? ለምሳሌ በጌታ ባልሆነ ነገር ፖለቲካ ሳወራ፣ የአገር ጉዳይ ኃጢአትም ላይሆን ይችላል። እንዲሁ በጌታ ያልሆነ በቃ የአማራነት ነገር ኤግዛምፕል ነው የምነግራችሁ ፕሊዝ፣ ወይም የሆነ ነገር በቃ የልጆች ነገር ሊሆን ይችላል። ኤኒቲንግ ስናወራ ብክንክንክን እንላለን። ከዛ በኋላ እንጸልይ ብንል ጭው ይልብናል። በል እንዲሆናልና አጠገብ አትሂድ አይለንም ጌታ። ጌታ ሆይ ምላሴ ዛሬ ሳወራ የነበርኩት ሁሉ ባዶ ነው። ጌታ ሆይ አንተን ትቼ ነው። ምልስ ማለት ያለ ጌታ የሆንኩበትን አላ አይደለም ደስተኛ ያልሆንኩበትን ቀልበ ቢስ ያደረገኝን ባዶ የሆነውን ነገርን በንሳ ጀምራለሁ። መታጠብ ይላችኋል የውሃውና ሰን ለመታጠቢያ ውጭ ያለው ለመታጠቢያ ነው። እታጠባለሁ እግዚአብሔርን እየፈራሁት ሳወራ ስቀባጥር የነበረውን ነገር ያስብ ስታጠብ እግዚአብሔርን ከመጸለይ በፊት ዳዳዳዳዳዳዳዳዳዳ ያለን ገና እንደ ቆመን እንደው ሲፈስ እንደነበረ በቃ እንደው እንደምንተከተክ ነገር የሌለን ነገር ዝም ብሎ ከቸሮ የሆነ ጸሎታችን ከመንል እግዚአብሔር ፊት ንስሐ በንገባ መታጠብ ብናረግ መሰውያውን ብናስብ የእግዚአብሔር ልጅኛን ከኃጢአት ሊያድነን እሱ እንድንመስል እድል የሰጠንን ጌታ ያያሰብን ብንለምነው እንዴት እድፈታችንን ያስወግዳል። በንስሐ የተጀመረ በጨዋነት የተጀመረ ያላንተ ባክኛለሁ ዛሬ አይምሮ ሊይዝ የማይገባው ብዙ ሊያዝበት በማይገባ ነገር ተይዣለሁ ባንተ የያማረብኝ ሳለ ካንተ ወጥቻለሁ ጌታዬ ብንለው ኢየሱስ ፊቱን ያበራልናል። ወዲያው መንፈስ ቅዱስ ሊረዳን ሊያጸልየን ልናመልክ ወደ ማደሪያው ቦታ እግዚአብሔር መልካም እጣን ሆኖ ጸሎታችን እንዲወጣ የእግዚአብሔር ጸጋ ሲደርስልን ያለ አያችሁት። ስለዚህ በህይወታችን የቤቱን ፍርሃት መጠበቅ አለብን። የሌለን ነገር ሁሉ ጸሎት ማለት ድርሰት ነው። ጸሎት ማለት የንግግር ችሎታ ነው። እኔ አንዳንድ ሰዎች ድምጻቸው ሁሉ ይቀየራል ልክ ሊጸልዩ ሲሉ የሆነ ነገር ይሆናሉ ድራማ ጀመረ ነው ምለውኝ። ምክንያቱም ምንድነው የሚያስቀየረን ያን ጊዜ የሆነ አይነት አቃቂር ያለው ንግግርን ጀመራ ምን ማለት ነው? ኤሳውን ተመልከቱት እስቲ ያዕቆብን ተመልከቱት። ማንና አንተ ነው አባትየው? ኤሳው ነኝ አለ። ኤሳው እስቲና አለ ኤሳው ነኝ እንዴ ከመቼው ፈጥኖ መስዋዕቱ ደር አምላክ በቃ እንደው በእጅ አዘጋጀው አጣደፈልኝ አለ። ካን ኢማጂን እና ያንን በረከት ወሰደ። ግን ምን አይነት ላይፍ ነው የኖረው? የተባረከ ሰው ኑሮ ነው የኖረው? የተባረከ ሰው ነው? በሌላ ሰው ስም የተቀበለው በረከት ለርሱ እግዚአብሔር የተናገረውን በረከት እንጆ ያላደረገ ተንከራታይ ሰው የድራማ ሰው። እኛነታችንን መጠበቅ አለብን። እግዚአብሔር ሪል ሰው እንድንሆን ፈልጋል። እግዚአብሔር ባሪያዎቹን ሰው ሁን ይላቸዋል። ድራማ አይሰራም በእግዚአብሔር ነገር። ሪል ሰው እንድንሆን ይፈልጋል። ክብር ለእግዚአብሔር። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ባሉበት ሁኔታ ነው የተገናኛቸው። በራእይ ተናግሮ በቀጠሮ እዚህ ቦታ እንገናኝ ልብሳችሁን አጥባችሁ ብሎ አላለም። ባሉበት ነው የሚገናኛቸው። የሚቀድሰን ጌታ ነው እኛ ጋር ያለው። የሚቀድሰን እሱ ነው። እኛ የምናረጋው ነገር አይደለም። ስለዚህ በፍጹም ትህትና በፊቱ ብንሆን ህይወታችን ይለውጣል። ክብር ለእግዚአብሔር ይሁን። ጄኑዊን እንሆናለን። አርቲፊሻሎች አንሆንም። የሌለንን አንሆንም። እግዚአብሔር በህይወታችን እድፈትን የፊት መጨማደድን ያመጣብንን ነገር ሊያስወግድልን የሚችል ከብሉይ ኪዳን መታጠቢያ ውሃ የሚሻል ደም ያፈሰሰ ኢየሱስ አለ። ክብር ለእግዚአብሔር ይሁን። ስለዚህ በቤቱ ፍርሃት ስንኖር የጸሎት ህይወታችን እነዚህን ነገሮች ልናስብ ይገባል። አንዳንድ ጊዜ ምን ጸልየውን ነገር ዝም ብለን ድራይቭ አንፍጠረው። እንደዛ ከመናረግ ባይ ዘ ወይ ኡነተኛ ጸሎት ስለጸሎት ገና ብዙ ምን ማራቸው ነገር አለ። ኡነተኛ ጸሎት ምንጩ ሰማይ ነው። ከምድር የሚበቅል ጸሎት የለም። በርካታ የጸሎት ሚስጥር የገባቸው ሰዎች ሁሉ ጸሎት ከእግዚአብሔር የሚቀበሉት እንጂ ከነሱ ወደ እግዚአብሔር የሚሄድ ነገር አይደለም። በጣም በርካታ የእግዚአብሔር ሰዎች ይህንን ያስተውላሉ። ባይዘወይ ከላይ ነው የሚመጣው። ክብር ለእግዚአብሔር ይሁን። ይሲ እግዚአብሔር የመስዋዕቱን በግ ምን ያረጋል? ያዘጋጃል ያለው አምላክ ነው። ያዘጋጃል። እግዚአብሔር ያዘጋጃል። ሁሉ ከርሱ በርሱ ለርሱ ነው። ክብር ለእግዚአብሔር ይሁን። ስለዚህ የልብን መዘጋጀት ነው እግዚአብሔር የሚፈልገው። በአንደበታችን ለምንናገረው ለምንለምነው ነገር ሁሉ የእግዚአብሔር መንፈስ የምንለውን ሁሉ ይሰጠናል። ለአምላክ የሚመች ልቦና እግዚአብሔር እንዲኖረን ይፈልጋል። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ውድ የጌታ ልጆች ይህንን እንድናስተውል እግዚአብሔር ይርዳን። ክብር ለእግዚአብሔር ይሁን። አንድ ጊዜ ታገሱኝ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እነዚህ ነገሮች እንግዲህ سنመለከት በጣም አድርገን ልቦናችን ሊናፍቀው የሚገባ ነገር ንጉስ ዳዊት በመዝሙረ ዳዊት 27 ቁጥር 4 ላይ የሚናገረውን መሰረት አድርገን ህይወታችንን ልንቃኝ ይገባል። እግዚአብሔርን አንዲት ነገር እለምነዋለሁ እርሷንም እናረጋለሁ ይኸውም በህይወት የዘመን ሁሉ በእግዚአብሔር ቤት እኖር ዘንድ የእግዚአብሔርን ክብር ውበት አይ ዘንድ በመቅደሱም ሆኜ አሰላስል ዘንድ ነው ይላል። በኔ ኑሩ የሚለው ይሄን ነው የሚያሳየን። በጌታ ስንኖር ሰዎች በትዳር ውስጥ ሲኖሩ ትዳራቸውን እንዴት ነው እንደ ታስክ ፎርስ ራሳቸው ሊያው ይችላሉ። ይሄ አስቤዛ የሚባል ኑሮ የሚባል አለ አይደለም እንዴት ነው ገንዘብ ጠያቂ ሆነው የዚህ ምድር ህይወት አዘ ታስክ ፎርስ ተያይዘው ተራዳርተው ለቢል የሚኖሩት ኑሮ አርገው ኑሯቸው ሊያው ሰዎች ይችላሉ። ሷም ትሮጣለች እሱም ይሮጣል አንዳቸው ላንዳቸው ፍቅርን ሳያሳዩ ሳይከባበሩ ሳይዋሃዱ ሳይጣጣሙ አቴንሽን ሳይሰጣጡ ቤታቸው ሰው መጥቶ አይቶ ሊደነቅ ብቻ ዳይኒንግ ቴብል ይኖራል ሶፋ ይኖራል ቁጭ ብለው በልተውበት ላያውቁ ይችላሉ። አንድ ሰው ሲነግረኝ የቤታችንን ዕቃ ይሸጥ ነው ታውን ሃውስ ከገዛን በኋላ አንድ ቀን ቁጭ ብለን ሳንበላበት እንዲሁ ቆመን እንደበላን የቤታቸው ቦታና የሰራቸው ቦታ ከርቀቱ የተነሳ አንድ ቀን ቁጭ ብለን ሳንበላበት ሸጥ ነው አለ። እንደዚህ ያለ ኑሮ ሰዎች ሊኖሩ ይችላሉ ኢንጆይ ሳይደራረጉ። እና ሁል ጊዜ የሚያነጋግራቸው የገንዘብ ነገር የቤት ነገር የወጪ ነገር የመሳሰለ ነገር ብቻ ይሆናል። ምን አይነት ላይፍ ነው ይሄ? እንደዚህ ያለ ላይፍ ከማንም ሰው ጋር እንግዲህ ታስክ ፎርስ መፍጠር ነው በቃ ታስክ እንትን ማለት ነው። አንድ መጽሔት ላይ ስመለከት ክርስቲያን ማጋዚን ላይ በርካታ ሴቶች በዚህ ዘመን ምን ይላሉ ምን እኔ ለሱ በላ ጠጣ ይያልኩ ምን ጣጣውስ ገባውኝ እኔ ራሴን ስራ እየሰራው ጣጣ ነው ብቻዬን ነው ምኖረው የማለት ምርጫ ላይ ሁሉ የገቡ ነው ሴቶች ይላል። ምክንያቱም ያንን ወንድ ኬር ቴክ ኬር ማረግን ምን መጣ ነፃ መሆን ፈልጋሉ የሚል አይነት አቲቲዩድ ሁሉ ዴቨሎፕ ያረጋሉ። ውድ ወገኖቼ እኛ በቤተ ክርስቲያን የምንኖረው ነገር በቸርች ውስጥ የሚሰሩ ስርዓቶች ልንፈጽም አይደለም እዚህ የምንሰበሰበው። ንጉስ ዳዊት ቤተ መቅደሱን ሲያስብ በብሉይ ኪዳን የነበረውን ቤተ መቅደስ የሚናፍቀው በእግዚአብሔር ቤት መኖርን ሲያስብ የእግዚአብሔርን ክብሩን ውበቱን እንዲያይ ነው። በመቅደሱ ሆኖ እግዚአብሔርን እንዲያሰላስል ነው የሚፈልገው። ክብር ለእግዚአብሔር ይሁን። ባልና ሚስቶች ህይወታቸውን አንዳቸው ለሌላቸው አቴንሽን ተሰጣጥተው ቢፋቀሩ ቢዋደዱ ለልጆቻቸው በምግብ በልብስ በሚያስፈልገው ከሚያደርጉት ኬር ሁሉ ይልቅ ይሄ ይበልጣል። እንገራጁ ልጆቻቸው ይታመማሉ ይከሳሉ ይጎዳሉ ስጋት ባለበት ቤት ውስጥ። ስለዚህ ፍቅር እጅግ በጣም ኢምፖርታንት ነገር ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ቤት ምንድነው የሚያስፈልገው? የእግዚአብሔር ክብር። የእግዚአብሔር ክብር የእግዚአብሔርን ውበት ጌታን ለማወቅ መናፈቅ። እኛ ጸሎት የሚባል አንድ ታስክ ፎርስ አድርገን አምጡ ጸሎት ሁሉ የጸሎት ጓዳለን አምጡት እንለዋለን። ስራ አይደለም እንደዛ ልንሰራ አይደለም። ይሄንን እግዚአብሔርን የምንወደውን የምናከብረውን አምላክ ለማምለክ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ክብሩ ታላቅነቱ የማይነካው ሰው ምላስን አትለፍልፍ ዝጋ ቢባል ነው ጥሩ ቀድም በር ዘጋለው ብሎ እንዳለ። እግዚአብሔር ሲማርከን እግዚአብሔር ሲነካን እግዚአብሔር ሲያስደስተን ያኔ ነው በንጸል የሚያምርብን። አያችሁት? የእግዚአብሔር ሰዎች ሁሉ የጸለዩትን ጸሎት እስኪ ተመልከቱት። ንጉስ ዳዊት ይሄንን ነው የሚናፍቀው። እግዚአብሔር ይሄን እንድናፍቅ ይርዳን። በእግዚአብሔር ቤት ታስክ ፎርስ አይደለንም አምላኪዎች ነን። እግዚአብሔርን አድናቂዎች ነን። በእግዚአብሔር ውበት መገረምን እግዚአብሔርን መባረክን እግዚአብሔርን መውደድን እግዚአብሔርን መፈለግን በመቅደሱ ሆኜ አሰላስል ዘንድ የእግዚአብሔርን ክብር ውበቱን እንዳሰላስል ነው የምፈልገው። ስትንበረከኩ የመጀመሪያ ነገር ምንድነው? እስኪ ኢማጂን አርጉ። አንዳንድ ጊዜ ቆራስን ማዳመጥ ጥሩ ነው። አንዳንድ ያናዳምጥም ይሄ ፕሮግራም ቢሆን እንደ ሮቦትን መስላልን ብቻ ደና ተንበርክከን ተረረረረረረረ እንለዋለን ጸሎቱን።
We have to really understand man and the man nagagar. Xavier and Nasabo, Yemen nagagaron amlak. Bans ali yes, or to so to bites a leun quan, minimide a lemmijemmer attention like Xavier. Xavier massa. Cover like Xavier. Young is a minionan. Xavier fitunaitan. Mintina berizemet alsamahumukun zimbler ailem. Yallemmen known who ladder gun. Yallemmen known who ladder gun. Bado jachin and I said denim. Kabul exaberu. A sun felligan. Buffy to tamberkakan. Exabir yemias garman. Exabir yemias destin. Exabir mibarkan sanon. Exabir zemile. Zemile. Listen to so watch. Beten sarala chuhalu alam lakan. So what you had a ragut Xavier Mifaligon, Bidderat Lamagnet Bladel, Negergen Xavier, Huneta Chonia, Yalt a Yakut Nagaraklachuan. Nugus Salomon, his will a master daughter to Babsatensil, Xavier Kubber and a hap to Lusato. Xavier Leluchinagaruchin had a regard. Bexavier bait, Bamadera bait, Sratu, Tulukusrat, Adarion, Babetui alone, Xavier and Massavan. Kubber Xavier. Selezi, Tagosakulan. ህይወታችን ባዶ ሆኖ መንፈሳዊ ነገራችን ብክንክን ብሎ ለመጸለይ ስንበረከክ ምን ተጣጥበት ደም እንዳለ መርሳት የለብንም የመስቀሉን መስዋዕትነት መርሳት የለብንም የምንጸዳበት ምንቀደስበትን ቃል መርሳት የለብንም ስለ ጸሎት አንጨነቅ እግዚአብሔር ያዘን እግዚአብሔር ግድ ይበለን የእግዚአብሔር ነገር ሸክም ይሆንብን ያን ጊዜ ሁሉ ነገር ያምርልናል ክብር ለእግዚአብሔር ይሁን እግዚአብሔር ስም የተባረከ ይሁን እንጸልያለን እግዚአብሔር ስም ብሩክ ይሁን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን በስሙ በመንሰበሰበበት ሁሉ የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ የቤተ ክርስቲያን ራስ የሆነው ጌታ አለ ይሄንን ጸጋ እግዚአብሔር ይስጣን ይሄን ማስተዋል እግዚአብሔር ይስጣን በስሙ سنሰበሰብ በወርቁ መቅረዞች መካከል ሲመላለስ ዮሐንስ በራእይ ያየው ጌታ በዚህ ቤተክርስቲያን በሌሎችም ቤተክርስቲያን ይመላለሳል በሎዶቂያ ቤተክርስቲያን ሳይቀር ይመላለሳል ክብር ለእግዚአብሔር ይሁን ይሄንን እንድናስተውል ይርዳን ልናመልክ ልንጸልይ ስለመጣ ጌታ በመካከላችን ይመላለሳል እግዚአብሔር ስም የተባረከ ይሁን ስለዚህ ስንጸልይ ወደ ማደሪያው ስንመጣ ከሰው መሰብሰብ ይልቅ ከፕሮግራም ሁኔታዎች ይልቅ በጉባኤው ውስጥ ያለውን ጌታን ማሰብን እግዚአብሔር ይስጠን ውድ ወገኖቼ እሱን ማሰብን እግዚአብሔር ይስጠን ውድ ጌታ ልጆች የቤቱን ሥርዓት አንርሳ እንደመጣን እግዚአብሔርን ማናገር የእግዚአብሔርን ክብር መናቅ ነው መቀደስን መታጠብን በክርስቶስ ደም መንጻትን የሰራሁት ኃጢአት ላይኖር ይችላል ለእግዚአብሔር በማይመች ሁኔታ ሆኝ አንድ ባለ ስልጣን ለማናገር ሰው ተዘጋይቶ አስቦ ከሄደ እግዚአብሔርን ለማናገር ሰው እንዴት አይሰበሰብ ስለዚህ ነዚህ ነገሮች እንድናስብ እግዚአብሔር ይርዳን ምን ጸዳበት ወደ ማደሪያው ከመግባታችን በፊት ልንለምነው ከመሆናችን በፊት መታጠብን መልመድ መታጠብን መልመድ እንደ ተንበረከክን ዝም ብለን አንለምነው መታጠብን መልመድ